መተንበይ ያስተግራል ስጋትና ተስፋ የተቀላቀለ ስሜት አለኝ ያልከው ሄኖክ ወደ ፕሮፌሰር መሳይ ልሻገር። ፕሮፌሰር መሳይ የሄኖክን መከራከሪያዎችም ሰምተዋል። እርሶስ በርሶ እምነት ቀደም ብለው የገለጹት ነገር አለ፣ የሽግግር ሂደት ውስጥ መከሰት የነበረባቸው ነገሮች ናቸው የተከሰቱት መሆን የነበረባቸው ናቸው ብለዋል። በርግጥ ግን አገሪቱ ወዴት እየሄደች እንደሆነ ለውጡ የሚይዝ የሚሰምር መሆኑን መናገር ይቻላል? እርሶስ ምንድን ነው እይታው?
ጥሩ ነው። ትንሽ የሚቸግረኝ የመስፍንን ጽሁፍ አላነበብኩም፣ አልደረሰኝም ወይም አላየሁትም። እንግዲህ ቢልክልኝ ጥሩ ነው፣ አነበዋለሁ
እልካለሁ።
እና እንግዲህ ካዳመጥኩት በእኔ በኩል ወዴት ነው የምንሄደው የሚለው ነገር የሩቁን ሂደት ለመግለጽ በጣም ያስቸግራል። የቅርቡ ግን ለእኔ ግልጽ ነው። የቅርቡ ያው ምርጫ ነው፣ ወደ ምርጫ እየሄድን ነው እና በዚህ ምርጫ ውስጥ ነው ተወዳዳሪ ፓርቲዎች ፕሮግራማቸው ማቅረብ ያለባቸው እና ፕሮግራማቸው ካቀረቡ በኋላ ያኔ የኢትዮጵያ ሕዝብ በውሳኔ የትኛው ጋር እንደሚሄድ ይገልጻል። ስለዚህ አሁን ባለው ሁኔታ ለምን ፕሮግራም የለም ወይም ፍኖተ ካርታ ለምን የለም የሚለው ነገር ለእኔ ብዙ የሚያስኬድ አይመስለኝም። ምክንያቱም የምርጫ ዋና ዓላማ ይሄ ነው፣ ፓርቲዎች ሲወዳደሩ ወደፊት ወዴት እንደሚሄዱ ኢትዮጵያ ሀገሪቷን ወዴት ለመውሰድ እንደሚፈልጉ ይገልጻሉ፣ ያው ይወዳደራሉ። ግን እኔ አሁን ደግሞ የማየው ሁሌ በምንናገር ቁጥር እንዲህ ማግ ነበረበት ዶክተር አብይ እንደዛ ማግ ነበረበት የሚለው ሳይ እኔ ትንሽ የችግሩን መጠን እንገነዘባለን ወይ ነው። አሁን በአማራና በትግራይ ውስጥ ያለው ጭቅጭቅ እንዴት እንደሚፈታ ማን ነው የሚያውቀው? ይታያችኋል እንዴ? ዝም ብሎ አንድ የሆነ መፍትሄ ከሰማይ ወርዶ ሊሰጠን አይችልም። ይሄ በሂደት በብዙ ሂደት በኋላ የሚመጣ ነገር ነው። በየቦታው ያለ ሁሉ ቦታ ነው፣ አንድ ብቻ አይደለም። ያው በሶማሌም በኦሮሞ በብዛም ሁሉም ቦታ አለ። እንዴ የችግሩን መጠን እኮ የተረዳን አይመስለኝም። ምስቅልቅሉ እኮ ወጥቷል። ይህ ሀገር አሁን ልናደርግ የምንችለው መጠገን ነው። አንደኛ የሀገሪቱ አንድነት ብልቅልቁ ወጥቷል። እሱ እንደገና መመስረት አለበት። በዚህ በኩል መቼስ ብዙ ነገር ተሰርቷል። ዶክተር አብይም ብዙ ነገር ሰርቷል። በሚናገራቸው እንኳን ለመጀመሪያ ጊዜ ስለ ኢትዮጵያ አንድነት አስፈላጊነት የሰማነው በሱ ነው እና ይሄንን ማስተላለፍ ያስፈልጋል። የዘውግ እኩልነት በኢትዮጵያ ውስጥ የለም። ግማሹ ወደ ድሮ ኃይለ ሥላሴ እንመለስ፣ ግማሹ ወደዚህ እንሂድ፣ ግማሹ ዘውግ የሚባል ነገር አያስፈልግም ይላል። ይሄን እንዴት ነው እንዴት ይህን ነገር ለመወሰን ይቻላል? እና እንዴት መፍትሄ ለማግኘት ይቻላል? እንዴት ነው ከአሁን ወዲያ ወደ ሌላ ቦታ የምንሄደው? ዘውግ ከአሁን ወዲያ የፖለቲካችን አካል ነው። ልንተው አንችልም፣ ልናጥፋው አንችልም፣ እንደገና ችግር ውስጥ መግባት ካልፈለግም በስተቀር። ስለዚህ ምንድን ነው መፍትሄው? ማን ነው የሚያውቀው? ዝም ብሎ ቁጭ ብሎ በመጽሐፍ እኮ ቀላል ነው ማለት አይ እንዲህ ቢሆን አሁን ግን እንዴ የችግሩን ስፋት እና መጠን እናየዋለን ወይ ነው? እንዴት ነው አሁን በፓርላማ ውሳኔ የአማራና የትግራይ ልዩነት ለመፍታት ይቻላል? አይቻልም። እና ሌላው ደግሞ የማየው የዚህ የገበያ ኢኮኖሚውን ማጠናከር፣ አንዳንድ በኢኮኖሚ ሁኔታ ማደራጀት እና ይሄ ሁሉ ነገር ወደ ምርጫ ሄዶ በተቻለ መጠን አሁን ያለውን አስተካክሎ ጥገና አድርጎ ወደ ምርጫ ምን የሚመጣውን ምርጫ ትክክል ላይሆን ይችላል፣ ብዙ ጉድለት ይኖራል። ግን ዋናው ነገር ሂደቱ ነው እና ወደፊት መሄዳችንን ነው እኔ የማየው። እና እኔ ሂደቱ ይቀጥል ነው በቃ አለቀ። የመጨረሻው ጎዳና የመጨረሻው ቦታ ባይታየንም፣ መጨረሻው ዓላማ ባይታየንም ወደፊት መሄዳችን ይሄ ነገር ቀስ በቀስ እንጂ መሮጥ ይሄ ነው መፍትሄው ብሎ መወርወር ለእኔ በጣም ያስቸግረኛል።
አደጋ ውስጥ ይከተናል ነው ያሉት ፕሮፌሰር መሳይ። ወዴት እየሄድን እንደሆነ ወይም ደግሞ የሚፈለገው ለውጥ አቅጣጫ ላይ መሆናችንን ግን ይተማመናሉ?
እሱን ነው የምለው። ይኸው እኮ ብዙ ነገር እየተደረገ ነው። መጠገን ይዘናል፣ ጥገና ነው አሁን ልናገም እንችለው።
ስር ነቀል አይደለም፣
ወደ ደንበኛው ስር ነቀል ለመሄድ ግን ፖለቲካው ያስረከበው ሀገር የተመሰቃቀለ ነው ሁኔታው እና መስተካከል አለበት እና ዋናው ይሄ ነው። አንዱም ምሳሌ አሁን ይሄ የምርጫ ህጉ እንዴት ነው የሚሆነው፣ ቦርዱ እንዴት ነው የሚሆነው የሚለው ሁሉ በዚህ ውስጥ ያለ ነገር ነው። ነገር ግን አሁን እየተደረገ ያለው በአመዛኙ የመጠገን ስራ ነው።
መልካም መስፍን፣ ያንተ ነው ተራው። ብዙ ጥያቄዎች ተነስተዋል። መቀጠል አለብን፣ ሌላ መልስም የለንም ነው የሚሉት ፕሮፌሰር መሳይ።
ፕሮፌሰር መሳይ አገሪቱ ያለችበት ሁኔታ በጣም ውስብስብና ምስቅልቅል ያለ መሆኑ ያሉት በጣም ትክክል ነው። እስማማበታለሁ። አገሪቱ ያለችበትን ውጥንቅጥ በመረዳትና በመተንተን ብዙ ተራራቀ መነሻ መድረሻም ያለን አይመስለኝም። ተቀራራቢ ነው ልዩነታችን። እኔ ከፕሮፌሰር ምለየው ቀጥሎ ያለው ምንድነው? ለምሳሌ እሳቸው ወደ ምርጫ ይሄድን ነው ብለዋል። ለኔ ምን አይነት ምርጫ ሊካሄድ እንደሚችል አሁን እሳቸው ራሳቸው በጠቀሱት ሁኔታ ውስጥ ምን አይነት ምርጫ ሊካሄድ እንደሚችል ባስበው ሊገባኝ አልቻለም። በእውነት እኔ ምርጫ ወደፊት ስንሄድ የምንደርስበት አንደኛው የዲሞክራሲያዊ ሽግግራችን ቁልፍ ተግባር እንደሆነ ስማማለሁ። ነገር ግን የሚቀጥለው ምርጫ ለምሳሌ ተራ ምርጫ ተደርጎ መቆጠር የለበትም ብዬ አምናለሁ። በተያዘለት እቅድ በተለመደው የምርጫ ጊዜ መከናወን አይችልም የለበትም ብዬ አምናለሁ። የሚቀጥለው ምርጫ የመስራች ምርጫ ፋውንዴሽን ኢሌክሽን የሚሉት አይነት መሆን አለበት ብዬ አምናለሁ። ካለፈው የምንለይበት አንድ ምዕራፍ የምንሸጋገርበት ድልድይ እንዲሆን ለዛ ደግሞ ተቋማት መገንባት ያስፈልጋል። ተቋማት ብቻ አይደለም በነገራችን የኢትዮጵያ ሕዝብ ተከፋፍሏል፣ ቴንሽን አለ እያልን እየተነጋገርን ነው። የትኛው የህብረተሰብ ክፍል ነው አሁን የምርጫ ውጤትን ለመቀበል ዝግጁ የሆነው? በስነ ልቦና ደረጃ ምርጫ ቦርድ ከፌዴራል ጀምሮ እስከ ወረዳ ድረስ በሚቀጥለው 6 ወር ውስጥ በጣም ነፃና ገለልተኛ ምርጫ ቦርድ አቋቋመን እንበል፣ ህዝቡ የምርጫ ውጤት ለመቀበል ዝግጁ ነው ብለን እናምናለን? እኔ አላምንም። አሁን የምናያቸው ምልክቶች እንኳን የምርጫ ውጤት ሌላ በጣም ቀላል ነገሮችንም ተስማምተን ለመቀበል ችግር እንዳለብን ነው የሚያሳየው። ስለዚህ ፕሮፌሰር መሳይ በጠቀሷቸው አገሪቱ ባለችበት ችግር ውጥንቅጥ እስማማለሁ። ከነዛ ውጥንቅጦች ለመውጣት የሆነ አይነት ካርታ ያስፈልገናል። እኔና ፕሮፌሰር መሳይ የፈለግነውን ሐሳብ ልንሰጥ እንችላለን። የአገሪቱ መሪ ግን ምንም ነገር ልነግራችሁ አልችልም፣ እየሄድኩ መንገድ ላይ ሳገኘው ነው የምፈታው ሊል አይችልም። እንደዛ አይነት የተወሰኑ በዝርዝር ሊነግረን የማይችልም የማይገባም ነገሮች እንዳሉ ስማማለሁ። ነገር ግን መሰረታዊ የምንሄድበትን አቅጣጫዎች ለምሳሌ ወደፊት መሄድ አለብን ብለዋል ፕሮፌሰር መሳይ። ወደፊት መሄዳችንን በምንድን ነው የምንለካው? ሁላችንንም የሚያስማሙ እዚህ ጋር ስንደርስ ለምሳሌ ከአንድ ዓመት በኋላ ABC የሆኑ ነገሮች ይከናወናሉ የምንላቸው ነገሮች ባንስማማባቸው እንኳን ግን የቀረቡልን ነገሮች በሌሉበት እስከ መቼ ነው በእንደዚህ አይነት ሁኔታ የምንቀጥለው? እኔ በግሌ ጠቅላይ ሚኒስትሩ ለካቢኔያቸውና ለቁልፍ ውሳኔ ሰጪ አካሎች የሚያካፍሉት ፍኖተ ካርታ ካለ ለኔ ባይነገረኝ ችግር የለብኝም። መኖሩን ግን እርግጠኛ መሆን እፈልጋለሁ። እሱን እስካሁን ማንም አላረጋገጠልኝም። አሁን ለመስማት በጣም ዝግጁ ነኝ እንጂ አሁን 7 ወር መተናል። እሺ 7 ወር ፍኖተ ካርታ ለማዘጋጀት ብዙ አስቸኳይ ስራዎች ነበሩ ይገባኛል። ከ7 ወር በኋላም ግን እንደዚሁ ነው ወይ የምናወራው? አገሪቱ ጥንቅጡ ስለሆነች እንዴት መሆን ስለማይቻል እየሄድን እንየው ነው ወይ የምንለው? የኔ ስጋት ከ7 ወር በኋላም እንዲሁ አይነት ውይይት እንዳናደርግ እና በተለይ ረጅም ጊዜ እንዳልወስድ እንጂ የሽግግሩን ሂደት ከአንድ ምርጫ ጋራ በጣም አያያዝ በጣም አደጋው ብሶ ይታየኛል። ስለምን አይነት ምርጫ ምናልባት እሱ ሌላ ውይይት ሊሆን ይችላል አሉላ ጊዜ እንዳልወስድ። ግን እኔ ጠቅላይ ሚኒስትሩ እንደ መንግስት መሪ ፍኖተ ካርታ ያስፈልጋቸዋል። ሚኒስትሮች ሚኒስትር መስሪያ ቤቶቻቸው የየራሳቸው ፍኖተ ካርታ ያስፈልጋቸዋል። በጣም የተወሳሰበ ነገር አይደለም። ግን ወዴት እንደሚሄዱ ማወቅ አለብን። የሚካሄደው ለውጥ ደስተኞች ነን እንድንደግፈው፣ እንዴት እንደምንደግፈው እኮ አሁን ግራ የገባንም ሰዎች አለን። በዚህ ዳያስፖራ ፈንድ ገንዘብ ከመላክ ውጪ እንዴት ነው የምንደግፈው? ሮድ ማፕ ያስፈልገናል። እያንዳንዱ ሚኒስትር መስሪያ ቤት ማውጣት አለበት።
መልካም፣ ብዙ ጥያቄዎች ናቸው። አንዱ ውይይት ሌላ ሀሳብ እየወለደ የሚቀጥሉ ናቸው። የመሄጃው መስመር በቅጡ መበጀቱን አጥብቃችሁ ተናግራችኋል። ሂደቱም ቀጥሏል፣ የለውጡም ባቡር እንዲሁ። ውይይትና ክርክሩም ይቀጥላል። ሌሎች መሰል ውይይቶችን በተከታይ የሚመጡ ወቅታዊ ነገሮች ጋር አዛምደን በሌላ አነጋገር እንዳይባክን በሚቀጥለው ሳምንት ስንመጣ አንዳንድ የተለወጡ ነገሮችን ማዛመድ እድል እንዲሰጠን ጭምር ፕሮፌሰር መሳይ ከበደ፣ መስፍን ነጋሽ፣ ሄኖክ የማነ እንግዶቼ ረዘም ላለው ሰፊ ክርክርና ውይይት ለጊዜያችሁ አመሰግናለሁ። ለቀጣዩ ውይይት መልሼ አገኛችኋለሁ። እግዚአብሔር ይስጥልኝ።
አመሰግናለሁ።
እናመሰግናለሁ።